ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዝግጅት ተሳትፎ ማታ ሲመለሱ በዙሪያ ያሉ አርሶአደሮች መንገድ ላይ ያልታወቁ ሰዎች በፈጣ አድርገው ጉዳት አደረሱ። በዚህ ምክንያት ነው የአካባቢ ማህበረሰብ ቁጣ ተፈጠረና ወደ ግጭት ሄደ።
የአማራ ክልል ፖሊስ ኮሚሽነር ዘላለም ልጅ አይሆኑም ናቸው። ሙሉ ዘገባውን በለቱ አብይ ርዕስ ይዘናል።
ለሀገሪቷ ባለችበት ሁኔታ እድሎች እንዳሉ ስለተገነዘብኩኝ ማንም ሰው ማድረግ የሚችለውን ወደኋላ የሚልበት ጊዜ እንዳልሆነ በመረዳት እኔም ደግሞ የአቅሜን በሙያዬ ባለኝ አቅም በልምዴ በእውቀቴ ማድረግ የምችለውን ነገር ለማዋጣት ያምን እንደሚሆን ለማጣራት ለመወያየት ነው የሚሄደው። በጣም ጥሩ ቀን ነው ለእኔ።
የቀድሞዋ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ሚደቅሳ ናቸው። በዛሬው ዕለት ወደ ኢትዮጵያ መመለሳቸውን አስመልክቶ ከሰጡን አጠር ያለ አስተያየት የተወሰደ ነው። በመጽሔቱ ክፍለ ጊዜ ይቀርባል።
ከምሽቱ ዜና መካከል የዩናይትድ ስቴትስ የአማካኝ ጊዜ ምርጫ ዋናውን የዜና ክፍል ይሸፍናል። ከዛ በተረፈ ካሜሩን ውስጥ ታግተው የነበሩ ተማሪዎች ከዲሬክተራቸው ጋር ተለቀዋል። በየመን በሽምቅ ተዋጊና በመንግስት ወታደሮች መካከል የሚካሄደው ጦርነት ለረዴት አቅራቢዎች ምቹ አለመሆኑ ተገለጠ የሚሉ ይገኙባቸዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥቅምት 28 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ነን።
አቀናባሪያችን ብርሃን ኃይሉ ናት። ከስርጭት መሐንዲሳችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና።
በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ እንደነበር ይታወቃል። በሁከቱ የሰው ሕይወት ጠፍቷል፣ ንብረትም ወድሟል። ሁከት ፈጥረዋል የተባሉት ጥቂት የፖለቲካ ጥቅመኞች ነን የሚሉ ቡድኖች ናቸው ይላሉ ሱዳን ድንበር ላይ የሚገኙ ተፈናቃዮች። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ፖሊስ ኮሚሽነር ቀደም ሲል በቅምዣው እንዳሰማናቸው ተናግረዋል። በዚህ ጥቃቱ ዙሪያ የትግራይ ብሔራዊ ክልላዊ መንግስት ትናንት መግለጫ አውጥቷል። የአማራ ብሔራዊ ክልል መንግስት ግን እስካሁን ያለው ነገር የለም እንዳልነው አብይ ርዕስ በዚህ ላይ ይዘግባል።
ካሜሩን ውስጥ የሚገኝ የአንድ ቤተ ክርስቲያን ባለስልጣን እንዳስታወቁት ዲሬክተሩን ጨምሮ ከትምህርት ቤት የተጠለፉ 79 ተማሪዎች ተለቀዋል። ጠለፋው በባሜንዳ ከተባለችው ከተማ የተፈጸመው ባለፈው ሰኞ ሲሆን ያ የሰሜን ምዕራብ አካባቢ ፈረንሳይኛ ተናጋሪ ከሆነው መንግስት ነጻ ለመውጣት የሚታገሉ እንግሊዝኛ ተናጋሪ የሆኑ ነውጠኞች የሚንቀሳቀሱበት መሆኑ ይታወቃል። ሮይተርስ የዜና አውታር ከአንድ ከፕሪስቢቴሪያን ካህን ያገኘውን መረጃ መሰረት አድርጎ ሲዘግብ የተጠለፉት ተማሪዎች ቁጥር 79 ሳይሆን 78 ነው ብሏል። ይህም የሆነው በሮይተርስ ዘገባ መሰረት ጠላፊው ሰው ተማሪ የነበረና እዚያው ከጠላፊዎቹ ጋር የቀረ መሆኑ በመሆኑም ተመልክቷል። እርግጥ ዲሬክተሩን መጠለፋቸው ተገልጧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዋሽንግተን ዲሲ ላይ የኃይል ሚዛን ተለውጧል። የዩናይትድ ስቴትስን የአማካኝ ጊዜ ምርጫ በተመለከተ ነው። ትናንት በተካሄደው የዩናይትድ ስቴትስ አማካኝ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የሕግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በሕግ መወሰኛው ምክር ቤት ውስጥ የነበረውን አብላጫ መቀመጫ እንደዛ እንደያዘና እንዳሰፋ ነው። የዚህ ምርጫ ውጤት በአንድ በኩል ለፕሬዚዳንት ዶናልድ ትራምፕ የከበደ ጡጫ ነው ቢባልም በሌላ በኩል ደግሞ አቋማቸውን እንዳጠናከረላቸው ነው የተነገረው። ለማንኛውም የዋሽንግተን የፖለቲካ ትንቅንቅ ለመጪዎቹ 2 ዓመታት ተባብሶ እንደሚቀጥል ነው ብዙዎች የሚገምቱት። ዝርዝር ዘገባዎችንና የፖለቲካ ሳይንስ ምሁራን የሰጡን አስተያየት አካተን በመጽሔቱ ሰፋ አድርገን እንመለስበታለን።
በየመን የወደብ ከተማ ሆዴዳ ውስጥ በመንግስት ወታደሮችና በሽምቅ ተዋጊዎች መካከል ባለ ፍጥጫ አጣብቅኝ ውስጥ ለሚገኙ የመናውያን እርዳታ ለማድረስ ይቻል ዘንድ ዓለም አቀፉ የረድኤት ድርጅት መተላለፊያ ኮሪደር መጠየቁ ተገለጠ። መንግስት ያልሆኑ የረድኤት ድርጅቶች እንደገለጹት በሁለቱ ተፋላሚ ወገኖች ግጭት ምክንያት ከክሊኒኮቹ አንዱ ውድመት ደርሶበታል። ይህ ፍልሚያ የሚካሄድበት የሆዴዳ ቀይ ባህር ከተማ ወደ 600 ሺህ ህዝብ መኖሪያ መሆኑም ተገልጧል። ባለም አቀፉ ቀይ መስቀል ኮሚቴ መግለጫ መሰረት ከከተማው ትልቁ ሆስፒታል የሚገኘው ጦርነቱ የሚካሄድበት ግንባር ላይ ነው። ዩኒሴፍና የድንበር የለሽ ሐኪሞች ቃል አቀባዮች በመንግስቱና በሽምቅ ተዋጊዎች መካከል የሚካሄደው ጦርነት ሲቪሉ ማህበረሰብ ከሚኖርበት አካባቢ የተቀራረበ ከመሆኑም በላይ ለእርዳታ አቅርቦቱም በጣም አደጋች ሁኔታ እንደፈጠረ ገልጠዋል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ሐሙስ ኒውዮርክ ውስጥ ከአንድ የሰሜን ኮሪያ ባለስልጣን ጋር እንደሚገናኙ የተያዘው ቀጠሮ ለሌላ ቀን መዛወሩ ተገልጧል። ስብሰባው በሌላ ቀን ነው የሚካሄደው ከማለት ውጭ ጉዳይ ሚኒስቴር የሰጠው ማብራሪያ የለም። ፕሬዝዳንት ትራምፕም ከሰሜን ኮሪያ ጋር የሚደረገው ውይይት በሁለቱ አገሮች መካከል ያለውን ግንኙነት የተመለከተ ነው ማለታቸው ይታወቃል።
የዩናይትድ ስቴትስ እና ኢራን ወደብ ላይ ሊጣል የነበረው ማዕቀብ በማንሳቷ የአፍጋኒስታን ባለስልጣናት ውሳኔውን አወደሱ። በፕሬዝዳንት ዶናልድ ትራምፕ አስተዳደር በትናንትናው ዕለት የተሰጠው ውሳኔ ከአፍጋኒስታን ጋር የሚያገናኘውን የባቡር ሐዲድ ለመዘርጋት እንደሚያስችል ታውቋል። በተጨማሪም በጦርነት በደቀቀችው አገር ከኢራን የነዳጅ ውጤት ወደ አገሯ እንዳታስገባ እድሉን እንደሚፈጥርላት ነው የተገለጠው። ፕሬዚዳንት አሽራፍ ጋሃኒ ከዩናይትድ ስቴትስ መንግስት ጋር ላለፉት 6 ወራት መስራታቸውን፣ ይህን ግብ ለማድረስ የበኩሉን አስተዋጽኦ ማድረጉንም አስታውቀዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበንን በአለም ዜና የጀመረው መደበኛ ፕሮግራም በ19ና በ25 ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አድማጮች፣ ወደሚቀጥለው አብይ ርዕስ ነው የምናልፈው።
ከዚያ በፊት ግን ታዲያ አዲሱ ለክሻ ተከታታይ
We have a responsibility to find our common ground where we can, stand our ground where we can.
በጋራ መስራት በምንችልባቸው መስኮች አብረን የመስራት፣ በማንችልባቸው ደግሞ አቋማችንን እናጠንክረን የማስጠበቅ ኃላፊነት ይኖርብናል።
We as conservatives, being led by President Trump, we've got to prove why our way of thinking.
እኛ በፕሬዝዳንት ዶናልድ ትራምፕ የምንመራ ወግ አጥባቂዎች የኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደሰራ፣ ለምን ለቀሪው የአሜሪካ ክፍልም እንደሚሰራ ማሳየት አለብን።
ዋሽንግተን ዲሲ ላይ አሁን የኃይል ሚዛኑ ተለውጧል። ትናንት በተካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው ዲሞክራቲክ ፓርቲ የሕግ መምሪያውን የበላይነት ይቆጣጠራል። የመጀመሪያዋ ቀድሞ በድምጽ የሰማችኋቸው የዲሞክራቷ መሪ ናንሲ ፔሎሲ ናቸው። ሁለተኛው የሕግ መወሰኛ ምክር ቤቱ አሸናፊ የኢንዲያናው ማይክ ብራውን ናቸው። ሰፊ ዘገባ ይኖረናል። ሁለተኛው አጋማሽ ተብቆን አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ እንደነበር ቀደም ሲልም በዜናው ላይ ገልጠናል። በሁከቱ የሰው ሕይወት ጠፍቷል፣ ንብረት ወድሟል። ሁከት ፈጥረዋል የተባሉት ጥቂት የፖለቲካ ጥቅመኞች ነን የሚሉ ቡድኖች እንደሆኑ ሱዳን ድንበር ላይ የሚገኙ ተፈናቃዮች ይናገራሉ። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ፖሊስ ኮሚሽነር ገልጠዋል። በዚህ ጥቃት ዙሪያ የትግራይ ብሔራዊ ክልላዊ መንግስት ትናንት መግለጫ ማውጣቱ አይዘነጋም። አስቴር ምስጋናው ከባህር ዳር ተከታዮቹን ልካለች። ዘገባው የሚጀምረው የግጭቱ መነሻ ምንድነው ስትል አስቴር ለአማራ ክልል ለኮሚሽነር ዘላለም ልጅ አይሆኑም ላቀረበችላቸው ጥያቄ ልጅ አይሆኑም ማለት ዘላለም ልጅ አይሆኑም በሰጡት መልስ ይሆናል።
ዋነኛው መንስኤ ምንድነው? የጭልጋ አካባቢ የሚገኙ የአማራ ቀበሌዎች ወደ አንድ ወረዳ በመምጣት አዳኛ ገጻ ቆ የሚል አንድ ወረዳ የክልሉ መንግስት 2009 ዓ.ም ላይ የወሰነ ውሳኔ ነው እና በሂደት ላይ ስለነበር በ2009 የተወሰነ ውሳኔ አፕላይ ተደርጎ አሁን ወረዳው ተመሰረተ። ነጋሪ ባህር የሚባል ቦታ ላይ ማለት ነው። እዚያ ላይ ዝግጅት ነበር። በዓል ነበረ። በጣም ያስተማረው የተዘጋጀ ዝግጅት ነበር። በዚህ ዝግጅት ተሳትፎ ማታ ሲመለሱ በዙሪያ ያሉ አፋደሮች መንገድ ላይ ያቀወቁ ሰዎች ተፈታድገው ጉዳት አደረሱ። በዚህ ምክንያት ነው ያካዩ ማህበረሰብ ቁጣ ተፈጠረና ወደ ግጭት ሄደ። ከዚህ ተፈጠረው ግጭት የተፈጠረው ምክንያት የተፈጠረው ቁጣ ምክንያት ማለት ይለት ለማጣራት የሰሩ ይችላል። ጥራፋን ሰማር ወይ ይችላል። ጉዳዩን ወደ ግጭት ወደ ብሔር ግጭት ለመውሰድ ጥረት ያደረጉ አይደለም። የነሱን ተጨምሮበት የማንዳንድ ቦታዎች ሰዎች እየተፈጠሩ በአካባቢው ሰላም ድራማቶ እየተናገረበት ሚዛን ያለው
በጉዳዩ ዙሪያ ሰፋ ያለ ማብራሪያ ለማግኘት ግጭት ተፈጥሮባቸዋል ወደ ተባሉ ቀበሌዎች ደወልኩ። በቅድሚያ ወደ ሽንፋ እየተባለ በሚጠራው ቀበሌ የሚኖሩ አቶ ወርቆ ተሻለን አነጋገርኳቸው።
አልፎ አልፎ የሚፈጠር ችግር ይኖራል በርግጥ፣ ግን ይሄን ችግር ደግሞ ያማራው ህዝብ አይደለም የሚፈጥረው ያለ። እዚህ ነጋዴ ባህር አካባቢ ዘንድዋ የሚባላል ወደዚህ ወደ ተሰማ ሆኗል። ነጋዴ ባህር ወደ ጭልጋ ነው መሆን ያለበት የሚሉት ነገር ነው እነሱ ልንነሻ ይሆን። ስለዚህ እዛ አካባቢ ነጋዴ ባህር አካባቢ ዞኑን ለምትን ወረዳውን ለማስመረቅ ብዙ የመተማ ነዋሪዎች፣ የተለያዩ ቀበሌ ነዋሪዎች ወደዛ አካባቢ ሊሄዱ ተዘጋጅተው እያሉ እነሱ ከመኪና ጠብቀው አትሄዱም አሏቸው። እንሄዳለን ወረዳውን ማስመረቅ አለብን፣ መንግስት ያመጣውን ነገር ነው መቀበል ያለብን እንጂ እኛ ወደ ጭልጋ ቢሆንም ይደስ ይለን ነበር። ዞሮ ዞሮ ግን መንግስት ያደረገውን ነገር ህዝቡ አካባቢ ጋር ሂደን አብረን ማክበር አለብን ብሎ በሚሄደው ህዝብ ላይ ያው እንግዲህ ፍሩምታ ተንኮሱ ሰው ተጎዳ፣ በቁስልም በሞትም መከላከያም ደረሰ። ስለዚህ እነሱ ናቸው ትንኮሳውን እየፈጠሩ ያለው እንጂ አማራ ህዝብ እስካሁን ድረስ ምንም አይነት ችግር በእነሱ ላይ እርምጃ እስካሁን ድረስ ምንም የወሰደው ነገርም የለም። ለወደፊት የሚወስድ ያለ
ቋራ አካባቢ ደውዬ ነበር እና ወረቀት ተበትኖ ነበር ቀማንትና ትግሬ ውጡልን የሚል እና መተማም ላይ ይሄ ችግር ያለ መሰለኝ እና ይሄን እስኪ ያረጋግጡልኝ።
የቀማንቱን ህዝብ ብቻ ሳይሆን የመንግስት ሰራተኞችን ያማራውን ቢሆን ለህዝብ የማይደግመው ከዚህ ቦታ አይወክለንም። አማራኒው ቀማንትም ትግሬ ለህዝብ ጥሩ አገልግሎት የማይሰጠው ከዚህ ቦታ አይጠቅመንም እየተባለ ሰሞኑን ያው ይወራም ይጻፍም ነበረ። ከዛ ውጭ ግን ብሔሩ ብሔርን ለይቶ እንደዚህ አይነት ቦታ አልነበረም ብሎ ብኛ ተፈር አይደለም። ግን እነሱ አሁን በፌስቡክ በተለያየ ነገር እኛ የምናየው እየተጋነነ ዝም ብሎ አንድም ብሔር ላይ ሰው ብቻ የማውጣት ደግሞ ለሀገርም ለእኛም ለሁሉም አይጠቅምም።
ሰሞኑን በተፈጠረው ንብረታችን ይወደመብን አለ ከቦታም ተፈናቅለናል የሚሉ ወገኖች አሉ። ይሄንን አስተውለው
እኔ ምናልባት እዚህ አካባቢ አሁን እኛ ባለንበት አካባቢ በፍጹም በፍጹም እኔ ያው ሰው ህይወት እነሱ ካደረሱ ጉዳት ውስጥ ሰው ንብረት ይኸው አለን እኛ አካባቢ።
የት አካባቢ ነው እርስዎ?
የተረጋጋ ነው አሁን ባለበት። እኔ ወደ ሽንፋ አካባቢ ነው መኪና ማይንቀሳቀስ በነሱ ምክንያት። እዚህ አካባቢ ንብረት የጎደለበት እንትን ያለበት የለም።
አሁን ያለበት ሁኔታው ምን ይመስላል?
አሁን ያለበት ሁኔታ መኪና እንደ ልብ አይሄድም፣ በደንብ እንቅስቃሴ የለም፣ በጣም አስቸጋሪ ነው ያለው። አሁን ሌላው የጥይት የምናምን ድምፅ የለም።
መቃ እየተባለ ወደሚጠራው ቦታ ደወልኩ። አቶ ሙልጌታ ሸቱን አገኘኋቸው።
ምዕራብ ጎንደር ያው እንደሚታወቀው በአዲስ የተደራጀ ዞን ነው። ስድስት ወረዳዎች ነው ያሉት። በእነዚህ ስድስት ወረዳዎች ውስጥ አሁን በአብዛኛው ወረዳዎች ቋራ፣ ገንደዋ ከተማ አስተዳደር፣ መተማ ዮሐንስ ከተማ አስተዳደር እና መተማ ወረዳ ላይ እነዚህ ሁለቱ ቦታዎች ላይ አሁን የከፋ የዘር ማጥፋት ወንጀል እየተፈጸመብን ያለው የዘር ማጥፋት ወንጀሉ ደግሞ እየተፈጸመ ያለው ያው የመጀመሪያ ላይ ላዩ ሽፋኑ የተደራጁ የጎበዝ አለቆች እና መሰሎቻቸውን አደራጅተው የሚወስዱት የኃይል እርምጃ ነው። ሲጀምር የጀመረው የመንግስት ሰራተኛውን ነጋዴዎችን የማፈናቀል ስራ ነው የሰሩት። እሱም ከመስከረም 21 ጀምሮ የተደረገ ድርጊት ነው። የተደራጁ ኃይሎች መቃ ላይ መጥተው መቃ ምትባል በመተማ ወረዳ ስር የምትገኝ አንዲት የቅማንት ቀበሌ ናት ተኩስ ከፈቱ። ያንም ያው አስተዳደሩም ተረባርቦ እነሱም ጋር እንትን ሲያደርግ ከመጨረሻ መከላከያ በአጋጣሚ ችግሩ መረጃው ስለነበረን ከዛም ይሄ ሊፈጠር እንደሚችል ቀድሞ መረጃ ስለነበረ ለመከላከያ ቀድመን አቤቱታ አቅርበን ስለነበረ በአካባቢው በቅርበት ቦታ መከላከያ ስለነበረ ጣልቃ ገብቶ ጉዳዩን በእለቱ የነበረውን ችግር ያለምንም ደም መፋሰስ እልባት ሰጥቶታል። መቃ ላይ የነበረውን ነገር ነገር ግን ከዚህ ገንደዋ ከተማ አስተዳደርና በመተማ ወረዳ ስር የምትገኝ ገንደዋ ብርሽ የምትባል ቀበሌ ላይ ተኩስ ተከፍቶ ያው ከሁለቱም ወገን በእለቱ ሁለት ሰዎች ሙተዋል ከአማራም ከቅማንትም።
የተደራጁ የጎበዝ አለቆች ስትል እነማን ናቸው?
በዚህ ምዕራብ ጎንደር ላይ ያለውን መንግስት የሚመሩ አካላት አሉ። አሁን የታወቁ ማለት ነው ሽፍታ የነበሩ ግንቦት ሰባት ተብለው ታስረው የነበሩ በምህረቱ በዚህ አሁን ባለው የምህረት አዋጅ መሰረት በምህረት የወጡ ግለሰቦች አሁን ደግሞ ይሄኛውን በዚህኛው መንገድ መንግስትን ያው መንግስትን ተክተው እየሰሩ ያሉ ማለት ይቻላል።
ከማህበረሰቡ አንዳንድ ሰዎችን እየመረጡ ምንድን ነው ምክንያቱ ብዬ በቀደም ቋራ ላይ ጠይቂያቸው ነበረ። ያሉት ምንድን ነው የህወሓት ተላላኪ ናቸው የሚል መልስ ነው የሰጡኝ።
ዛሬ
ከህወሓት ጋር የተለየ ጥላቻ ስለገባ ክልሉ እኛን ወስዶ ታልጋ ሰጠንና ከህወሓት ጋር ለጠፈን። ትላንት ደግሞ ግንቦት ሰባት ጋር ለጥፎን ነበር በአንድ ወቅት 2008 2007 ጀምሮ የግንቦት ሰባት ታልጋ ሰጠን የግንቦት ሰባት ተላላኪዎች ተብለን ነበር። አንድም ግለሰብ ግን የቅማንት ተወላጅ አማራሪ ሆነ ወይም ግለሰብ ከግንቦት ሰባት ጋር ተለጥፎ አልተገኘም። ዛሬም ማረጋግጥልሽ ነገር ምናልባት እንደ ህዝብ እንደ ኢትዮጵያዊነት ከትግራይ ህዝብ ጋር ግንኙነት ይኖር ይችላል። ይሄ ደግሞ ኢትዮጵያዊነታችን የሚያስተሳስረን ሁላችንም በኢትዮጵያ ውስጥ የምንኖር ብሔረሰቦችና ህዝቦች ሊያስተሳስረን የሚችለው አንድ ሊያደርገን የሚችለው አንድ ኢትዮጵያዊነት ስለሆነ በዛ አግባብ ልንገናኝ እንችላለን። ከዚህ የዘለለ ምንም አይነት የግንኙነት መርህ የለንም ማለት ነው።
ሌላው ስማቸው እንዲጠቀስ ያልፈለጉና ከ84 ዓመተ ምህረት ጀምሮ መተማ ዮሐንስ የሚኖሩ አሁን ተፈናቅለው በሱዳን ድንበር ገላባት እየተባለ በሚጠራው ቦታ ላይ ያሉ ግለሰብን አገኘኋቸው። ተፈናቃዩ እንደሚሉት በሁከቱ የሰው ህይወት አልፏል፣ ንብረትም ወድሟል። ጥቃቱን ያደረሱት ደግሞ ጥቂት የፖለቲካ ጥቅመኞች ነን የሚሉት ቡድኖች ናቸው ይላሉ።
ነከሬ ማለት አይቻልም። ለምሳሌ እንደ ምንረት ሰባት ነን የሚሉ ሰዎች ናቸው እኔ ባይኔ ያየኋቸው። በይቅርታ የተፈቱ ታስሮ በይቅርታ የተፈቱ ሰዎች ነበሩበት። ቀስቃሾች ዋና በቃ መሪዎች በቃ የጎበዝ አለቃ አንድ አራት ነገው።
የጎበዝ አለቆች ምንድን ነው የሚሰሩት? እዛ
በቃ መበትበት ነው። ምን ሌላ ያለ ከተማይቱን ሰላም ማሳጣት ረብረብረብረብረብ በቀን ነው እንጂ ሌላ ምን እንትን ስራላቸው። የጸጥታ አካል ቁሞ ህግ ማስከበር ሲቻል ምንም ህግ ማስከበር ቀርቶ ዝም ብሎ ተመልካች የዘራፊ ተመልካች ሆኖ ነው ያዩት። ህብረተሰቡ ጨዋ ህዝብ ነው። የኔ አላመት ስንኖር ምንም አብረህ መብላት አብረህ ከመጠጣት የማህበራዊ ኑሮ አብረህ ከማሳለፎች ምንም አይተንበት ማናቅም። እስኪ እስካሁን ድረስም እንዲሁ ነው። በቃ እያነባ እያልቀ ይህን ራሱ እያነባ እያለቀሰ ነው የሚያየት።
የሰው ህይወት ተሳጠፍቷል?
አዎ፣ አንድ 3 ምቷል።
3 ሰዎች
አንድ የክማንድ ብሔረሰብ ወደ 2 የክማንድ ብሔረሰብ አንድ የአማራ ብሔረሰብ መሰለኝ።
አብዛኛው ሰው ወደ ገላባት ተሰዷል የሚባል ነገር አለ።
ከሁለት መቶ 50 እስከ 300 የሚደርሳል ከሁለቱ ብሔር ከክማንድ ብሔረሰብ ከትግራይ ብሔረሰብ።
ምን የተሰደደ?
አዎ።
የት ነው ያሉት?
እዚህ ገላባት ከሚባለው የሱዳን ቦታ ከመስከል ጋር ያስተባብራቸው ነው። አሁን ንብረታችን ይዘን ይሄድ ቢባል ደግሞ ንብረት አናሳልፍም ምናምን እያሉ እንዳናሳልፉ ንብረት እያሉ የጎዛለበት ወደ ጉምሩክ እየሄዱ እየከለከሉ ነው። አሁን ህብረተሰቡ የሚጠብቀው ንብረታችን የቀረው ከቃጠሎ የቀረው የቤት እቃ ያላቸው ያልተቃጠላለ እሷን እኳ ይዘን እንሄድ ነው ጥያቄው። እስካሁን ምንም መልስ አልተገኘም።
ንብረት ግን ተቃጥሏል፣ ወድሟል።
በጣም ወድሟል። ከ25 ሱቆች እስከ 30 ሱቆች በላይ ሆቴሎች እና ፍጡር ቤቶች አሉ። አሁን ራሱ ስብሰባ ነበረ ከንቲባ የሚመራው። ከንቲባ ራሱ መከላከል አልቻለ። እኛ ጭራሽ እንዳይገቡብን ከአሁን በፊትን ሄዶ መጥተዋል። ስለዚህ አሁን ጭራሽ እንዳይገቡብን የሚል መልእክት ነው የሰጡት። አሁንም ንብረቱ ያላወጣ ሰው ህዝብ አለ። እኛ አመራሮች ግን ማንም መጥቶ እንደዚህ ነው ያለ አመራር ምን አይነት እንትን ነው ምን ሆናችሁ ምናምን ያለን አመራር እኮ እስካሁን አላየንም።
ስንተኛ ቀናችሁ ነው?
ያው ከ26 ጀምሮ እስከ ዛሬ ማለት ነው።
ሁከቱን ተከትሎ ትላንት የትግራይ ብሔራዊ ክልላዊ መንግስት መግለጫ አውጥቶ ነበር። በትግራይ ቴሌቪዥን ጣቢያ የተላለፈው መልእክት ይዘቱ ይሄንን ይመስላል።
በተለይም በአማራ ክልል ከ28 ዓመተ ምህረት ጀምሮ የትግራይ ተወላጆች ህይወትና ንብረት ላይ የደረሰው ጉዳት ከባድና በተደጋጋሚ ህገ መንግስት ጥሰት እየተፈጸመ ይገኛል ያለው መግለጫው የየአካባቢው ህዝብ አደጋውን ለመቀነስ ጥረት ባያደርግ ኑሮ ከዚህ የከፋ ጥፋት ሊደርስ ይችል እንደነበር ይታመናል። የተለያዩ አጀንዳዎች በመቅረጽ በትግራይ ህዝብ ሰላምና ደህንነት በማወቅ ዙሪያ የሚደረግ ዘመቻ አሁን ሳያቋረጥ እንዲቀጥል እየተደረገ ነው። በትግራይ ክልል ጉዳይ ላይ እጅን ከማስገባት በተጨማሪ ከትግራይ ጋር የሚያስተሳስሩ መንገዶችን በመዝጋትና የትግራይን መሬት በኃይል ለመውረር መፈለግ የመሳሰሉ ያረጁና ኋላ ቀር አስተሳሰቦችና ክፉ ተግባራትም እየታዩ ናቸው። ይህ በእንዲህ እንዳለም አሁንም ትላንት በመተማና ሌሎች አካባቢዎች ተመሳሳይ ግፍ ተፈጽሟል። ችግር በተፈጠረባቸው አካባቢዎች አንዳንድ የአማራ ክልል ከፍተኛ የስራ ኃላፊዎች አስቀድመው በማንቀሳቀስ የደረሰውን ግፍ እንዲፈጸም አመራር የሰጡ መሆኑን ታውቁም በአስቸኳይ ወደ ህግ ሊቀርብ ይገባል ብሏል መግለጫም። ሰዎች ለማህበራዊ ልማት ሊተጉ ሲገባም ለጥፋት እንቅፋት ሰው ሌት ተቀን ሲሰሩ ማየት አሳዛኝ ሲሆን ጥፋትን በጥፋት መመለስ ግን ቀላል መሆኑን ሊሰመርበት ይገባል ብሏል። የትግራይ ህዝብና መንግስት ደግሞ ለጥፋት ሳይሆን ለጋራ ልማትና ሰላም የቆመ በመሆኑ የሁለቱን ህዝብ ወንድማማችነት የሚያጠናክሩ እንጂ የሚያፈርሱ ስራዎች የማይሰራ መሆኑን አሁንም በድጋሚ ለመግለጽ እንወዳለን ብሏል መግለጫው። ይህ ማለት ግን በህዝባችን ላይ የሚፈጸም የጥፋት ተግባሮች አይተን እንዳላየን እንሆናለን ማለት አይደለም። በህዝባችን ንብረትና ህይወት ላይ ጉዳት ያደረሱ በሙሉ እንደ ክልል መንግስት በህግ እንዲጠየቁ ጥረት የምናደርግ ይሆናል። የአማራ ክልልና የፌደራል መንግስትም ህገ መንግስቱን ያለማቋረጥ በተደጋጋሚ በሚጥሰው አካላት ላይ ህጋዊ እርምጃ ሊወስዱ ይገባል ብሏል።
የአማራ ብሔራዊ ክልላዊ መንግስት ማምሻው በድረገጹ ላይ ባወጣው መግለጫ እንዳስታወቀው በመተማና ሽንፋ አካባቢ በተፈጠረው ግጭት የአራት ሰዎች ህይወት ማለፉን ጠቁሟል። በግጭቱ ጉዳት ለደረሰባቸው ሰዎች ማዘኑን ያተተው መግለጫው አጋጣሚውን በመጠቀም ግጭቱን የህዝብ ለህዝብ በማስመሰል ከዚህ ትርፍ ለማግኘት የሚደረግ ሙከራ ፍሬ አልባ ነው ሲል ጠቅሶታል። በስተመጨረሻ በግጭቱ የወደመው ንብረትና የተፈናቀለው ህዝብ ምን ያህል ነው በማለት ኮሚሽነር ዘላለምን ጠየቋቸው።
እንደሚመለከት አንድ ቡድን ከመስም ያጣራ ቡድን ልከናል። የኮሙኒኬሽን ፕሮብለም ስለነበር መረጃው አልደረሰንም። አይ ቲንክ በዚህ አንድ ቀን ሁለት ቀን ውስጥ ጣራ መረጃውን እንትንና ዛሬ ያለው መረጃ እንኳን ለመስጠት ከትናንት በተሻለ ሁኔታ አንጻራዊ የሆነ ሰላም ያለበት ሁኔታ ነው ያለው። ሁሉም አካባቢዎች ተረጋግተው ይገኛሉ። ቆሞ የነበረው የትራንስፖርት አክሰስ እንግዲህ ዛካይ ሃይዌ ያለ ኢንተርናሽናል ወይ ያለ ሱዳን ጋር የሚያገናኝ መንገድ አለ። እዛ ነዳጅ ነው የሚመጡ ኢምፖርት ኤክስፖርት ስራ የሚሰራበት አካባቢ ነው። አካባቢ አሁን የትራንስፖርት አክሰስ የጀመረበት ሁኔታ አለ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። የቀዳሚዋ ማለት የቀድሞዋ የተቃዋሚ መሪ ወይዘሪት ብርቱካን ሚደቅሳ ወደ ኢትዮጵያ ተመለሱ። በኢትዮጵያ በተጀመረው የዲሞክራሲ እንቅስቃሴ ለማገዝ የፈጠረው ዕድል ያበረታታቸው መሆኑን የቀድሞዋ የቅንጅት አመራር አባልና የአንድነት መሪ ወይዘሪት ብርቱካን ዛሬ ወደ አዲስ አበባ ከመብረራቸው አስቀድሞ በተለይ ለአሜሪካ ድምጽ በሰጡት ቃል ገልጠዋል።
ወይዘሪት ብርቱካን ሚደቅሳ ከዚህ ቀደም በኢትዮጵያ የፖለቲካ የለውጥ እንቅስቃሴ የነበረውን ተሳትፎ ተከትሎ ለአመታት እስርና እንግልት ከተዳረጉ በኋላ ከእስር ወጥተው ላለፉት በርካታ አመታት በስደት ከኖሩባት ዩናይትድ ስቴትስ ለመጀመሪያ ጊዜ ወደ አገሮ ሊመለሱ ነው። ዛሬ የተሳፈሩበት አውሮፕላን ከመነሳቱ ጥቂት ደቂቃዎች አስቀድሞ ነው የማነጋግሮ። ለመሆኑ ከዚህ ውሳኔ ላይ እንዴት ደረሱ? የሚመለሱበትን ሁኔታና ምክንያት ለውሳኔ የበቁበትን ጨምረው ባጭሩ ቢገልጹልኝ።
አመሰግናለሁ አሉላ። አሁን አውሮፕላናችን ሊነሳ ጥቂት ደቂቃዎች ቀርቶት ነው ያናገርኩ ያለው። ለኔ በጣም ትልቅ ትርጉም ያለው ሰዓት ነው። ከምንም ነገር በላይ የሀገር ናፍቆት አለ፣ የወገን ፍቅር አለ። ከዛ ተለይቶ መኖር አንዳንድ ጊዜ ከሌሎች ስቃዮችም እኩል የሆነ ህመም ይሰጣል እና መቼ ያ እንደሚያበቃ አላውቅም ነበር። ያበቃ አግኝቼዋለሁ። በጣም ደስ ብሎኛል። ለዚህ ደግሞ ያበቃኝን አምላኬን አመሰግናለሁ። ለዚህ አስተዋጽኦ ያደረጉትንም ወገኖቻችንን በብዙ አመታት ውስጥ በትግል ውስጥ መስዋዕትነት የከፈሉትንም አሁን ብዙ ነገር እየጣሩ ያሉትንም በዚህ አጋጣሚ ሪኮግናይዝ አደርጋለሁ፣ አመሰግናለሁ። የሚሄድበት ምክንያት እናንተም እንደምታውቁት በእኔ ህይወት በህግም ቢሆን ከዛም በኋላ በተለያየ ሁኔታ ወገኖቼን ለማገልገል አገሬን ለማገልገል የራሴን ስራ ማድረግ ሰው ነበርኩኝ እና ለዛ ደግሞ በተሻለ ሁኔታ ለመቀጠል አሁንም ጥረት ለማድረግ ለአገሪቷ ባለችበት ሁኔታ እድሎች እንዳሉ ስለተገነዘብኩኝ ማንም ሰው ማድረግ የሚችለውን ወደኋላ የሚልበት ጊዜ እንዳልሆነ በመረዳት እኔም ደግሞ የአቅሜን በሙያዬ በልምዴ በእውቀቴ ማድረግ የምችለውን ነገር ለማዋጣት ያምን እንደሚሆን ለማጣራት ለመወያየት ነው የሚሄደው። በጣም ጥሩ ቀን ነው ለኔ። እግዚአብሔር ይመስገን።
በእርግጥ ጥሩ ቀን ይመስለኛል። ወይዘሪት ብርቱካን ካሳለፏቸው የበረቱ ፈተናዎችም በኋላ በአገር ውስጥ በተፈጠረው ሁኔታ ዛሬም የምችለውን ላድርግ ብለው መነሳቶ ጎላ ብሎ የሚሰማ ይመስለኛል። ወይዘሪት ብርቱካን በርሶስ በኩል ግን በግሎ በምን መልኩ ነው ትኩረት አድርገው ለመስራት ለመሰማራት ያቀዱት?
የኢትዮጵያን ጉዳይ እንደሚከታተል ማንም ዜጋም እንደሚያውቀው አሁን ያለንበት ሁኔታ ከዚህ ቀደም ከነበርንበት ሁኔታ በጣም የተለየ ነው። የሚጠይቀውም አስተሳሰብ የሚጠይቀውም የትግል ሁኔታ ማለት እንችላለን በጣም የተለየ ነው እና ቀደም ሲል ከነበረበት ሁኔታ በጣም ብዙ ነፃነትን የሚሰጡ ሁኔታዎች አሉ፣ ደግሞ በጣም የሚያሰጉም ሁኔታዎች አሉ። ስጋቶችን ቀርፎ የተሻለውን ተስፋውን በመደላት ላይ ለማስቀመጥ ዋናው ስራ ይመስለኝ ተቋማትን መገንባት፣ በተለይ ዲሞክራሲ ተቋማትን የምንላቸውን ማጠናከር እና በህግ በስርዓት በተቋማት ላይ የተገነባ የመንግስት አስተዳደር እንዲኖረን የዜጎችን መብት የዜጎችን በሰላም የመኖር ፍላጎት ህይወታቸውን የማሻሻል ይህን የሚያረጋግጡት እነዚህ ተቋማት ስለሆኑ እሱን ካላረጋገጥን ምንም አይነት ዋስትና የለንም እንደ ሀገርም እንደ ዜጋም። እና የኔ ትኩረት እዛ ላይ ነው። በየትኛው መስክ ቢሰማራ የተሻለ ይሆናል፣ የትኛው መስክ ምንድን ነው ያለው እድል የሚለውን ከራሴ ልምድና ትምህርት ሌሎችም ነገሮች አንጻር እማየውና የምወስነው ግን እዛው ሀገር ቤት ከገባሁም በኋላ ከሚመለከታቸውም ኦርጋኖች ጋር በጣም ዝርዝር የሆነ ንግግር ካደረግኩኝ በኋላ ይሆናል። ግን እንዳልኩ የማተኩረው በዴሞክራሲያዊ ተቋማት ግንባታ ነው። የትኛው ተቋም እንደሚሆን ወደፊት የምንወስነው ነው የሚሆነው።
ጠቅላይ ሚኒስትር አብይ አህመድ ባለፉት በርካታ ወራት በተለያዩ የፖለቲካ እንቅስቃሴዎች ውስጥ ያሉትን ጨምሮ በውጭ ሀገር የሚኖሩ የተለያዩ ወገኖችን ወደ ሀገር ውስጥ ገብተው እንዲሰሩ ሲጋብዙና ሁኔታዎችን ሲያመቻቹ ሲቀበሉ ተከታትለናል። እርሶስ ወይዘሪት ብርቱካን ከጠቅላይ ሚኒስትሩም ሆነ ከሌሎች ያስተዳደራቸው ባለስልጣናት ጋር ይህን አስመልክቶ የተነጋገሩት ነገር ይኖር ይሆን?
አቶ አሉላ፣ አንተ እንደምታውቀው እዚህ ጠቅላይ ሚኒስትሩና ባልደረቦቻቸው በመጡ ጊዜ ብዙ ሰዎችን አግኝተዋል። እኔም በዛን ወቅት እሳቸውን አግኝቶ የማነጋገር እድል ገጥሞኝ ነበረ። አንድ ጥሩ እድላችን ይመስለኝ አሁን ያለው አስተዳደር ለውይይት የተለያዩ ደግሞ ግለሰቦችንም አስተዋጽኦ ለማድረግ ለማበረታታት ጥሩ ሀሳብና ጥሩ ተነሳሽነት ያለው አስተዳደር እንደሆነ ነው የማየው። እና በዛው ሂደት ውስጥ ንግግሮች ነበሩ፣ እሱን ልገልጽልህ እችላለሁ። አዎ፣
መልካም። ወይዘሮ ብርቱካን ከደረሱ በኋላ የሚኖሩ ሁኔታዎችን በሚቀጥሉ ፕሮግራሞቻችን መልሰን እናገኘታለን። መልካም መንገድ፣ እግዜር ይስጥልኝ።
አመሰግናለሁ አሉላ፣ በጣም አመሰግናለሁ። ሰላም ሁኑ።
በአገሪቱ በሚካሄደው የለውጥ እንቅስቃሴ እንዲያግዙ እንፈልጋለን ይላሉ የፌዴራሉ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ። ምሽቱን በስልክ አነጋግረናቸው
ወይዘሮ ብርቱካን ያው የእኛ ዜጋ ናቸው። ወደ ሀገራቸው ተመልሰው በመንግስትም በግልም በማንኛውም ጉዳይ ላይ እንዲሳተፉ እንፈልጋለን። ወይዘሮ ብርቱካን ብቻም ሳይሆን ብዙ የህግ ባለሙያዎች አሜሪካም ከሌሎች የአውሮፓ ሀገሮች መጥቶ የተለያዩ የሪፎርም ስራ ውስጥ የተሳተፉ ለዜጎቻቸውና ለሀገራቸው የራሳቸውን ሙያዊ አስተዋጽኦ እያበረከቱ ይገኛሉ። ወይዘሮ ብርቱካንም ይሄንን ታሳቢ አድርጎ ወደ ሀገራቸው ተመልሶ በህግም በሌሎች ጉዳዮች ላይ ለሀገሪቷም ለህዝቡም ባላቸው እውቀትና ልምድ አስተዋጽኦ ማበረከት መፈለጋቸውና መምጣታቸው የሚያስመሰግናቸውና እኛም በጥሩ ሁኔታ ተቀብለን እነሱ ጋር ሆነን ለመስራት ዝግጁ መሆናቸውን ነው። እኛ በኩል ያለውንም እሳቸው ብቻ ሲሆን ማንኛውም ዜጋ ማንኛውም ያገባኛል ለሀገሪቱ አስተዋጽኦ አድርጋለሁ የሚል ሰውን በጥሩ ሁኔታ ተቀብለን ከኛ ጋር የተጀመረውን ለውጥ ወደፊት እንዲወስዱና አጠቃላይ ሀገራችን የዲሞክራሲ እና የዜጎች የሰብአዊና ዲሞክራሲያዊ መብት የተረጋገጠባት ሀገር የማድረግ ጉዳይ እኛ መንግስት ስራ ወይ ደግሞ በኃላፊነት ያለን ብቻ ሳይሆን የሁሉም ዜጋ ድርሻ ስለሆነ እሳቸውም ለዚህ ለተቃና ሀሳብ ወደ ሀገራችን መምጣታቸውን የምንደግፍና በጥሩ ሁኔታና መንፈስ የምንቀበላቸው ይሆናል።
በለውጥ ሂደቱ እንዲያግዙ የፍትህ ስርዓቱን ለማሻሻል ቅድሚያ ትኩረት የሚሹ ጉዳዮች ተለይተው ታውቀዋል ይላሉ አቶ ብርሃኑ።
በተለይ በፍትህ ስርዓት ውስጥ የትኩረት የሚሹ ጉዳዮችን ለይተን በተለይ ደግሞ መንግስትን ችግሮች የሚለይ ዋና ትኩረት የሚሹ እሹዎችን ለይተናል። ይህንን ስራ የሚሰራ አድቫይዘሪ ካውንስል አቋቁመን አድቫይዘሪ ካውንስሉም የተለያዩ ጥናቶችን በማጥናት ሊሻሻሉ የሚገቡ ህጎች፣ ሊሻሻሉ የሚገቡ አሰራሮች፣ አደረጃጀቶችና አጠቃላይ ችግሮችን ለይቶ ለመንግስት አድቫይዝ እያደረገና እየሰራ ያለበት ሁኔታ ነው ያለው። እነዚህ ነገሮች ተለይተዋል። በስምንት ዋና ዋና ጉዳዮች ለይተናል። በስሩ ደግሞ ሰብ የሆኑ ችግሮችና እሱዎች የተለዩበትና እነሱ ትኩረት ተደርጎ በቅድም ባልኩት በአድቫይዘሪ ካውንስሉ ሲል ወርኪንግ ግሩፕ ተቋቁሞ እነዚህ ወርኪንግ ግሩፕ ችግሮቹን እና ለችግሮቹ መፍትሄ የሚሆኑትን እየለዩ ለመንግስት እያቀረቡ ያለበት ነው። ለምሳሌ ከመሻሻል ከሚገባቸው ህጎች ውስጥ የበጎ አድራጎት አዋጁን የ አንቲ ቴሮሪዝም ሎ እና ሌሎች የሚዲያ እና የመሳሰሉትን ጉዳዮች የሰሩና ለመንግስት ምክር እየሰጡ ያለበት ሁኔታ ነው ያለው። ይህ ብቻም ሳይሆን የህብረተሰቡንም የማሳተፍ ስራ በእንደዚህ አካላት ይሰራ ነው። አንዳንዶቹን ለመንግስት ያስረክቧል፣ አንዳንዶቹ ደግሞ በሂደት ላይ ያሉ ናቸው እና ሌሎችም ተለይቷል። መፍትሄ ሊሆኑ የሚችሉት እና ስታንዳርድ ሚል ሊሆን ይችላል የሚሉትን ደግሞ በሂደት ላይ ያሉት ጉዳዮች ናቸው።
የፌዴራል ጠቅላይ አቃቢ ህግ አቶ ብርሃኑ ጸጋይ ናቸው። ለጊዜያቸው እናመሰግናለን። ራቴን ተበላ ባያነቀኝ፣ ቁርሴንም ተበላ ባያነቀኝ፣ ራቴን ተበላ ባያነቀኝ፣ ቁርሴንም ተበላ ባያነቀኝ። አዲሱ የምሽት ትምህርት ዜማ ጀምሯል። ትውውቅ ምድር አላገኘ
ማሪቱ ለገሰ
ማሪቱ ለገሰ ዜማው ይናገራል እያልክ ነው ግሮም ወደው በዝህ ካለም የለም አካሌውኒ ማኒ አካሽ ሽርሽር ያዛምሽር አንቻሮ ቀረና ገብሪ ተገበየ አንቻሮ ቀረና ገብሪ ተገበየ ቀረ ወዳጁሉ ቀረ ዘመድሉ የበዚህ ጊዜ እንደተለየ ጨፋ በቀደደው የህዳር ወርቶና ጨፋ በቀደደው የህዳር ወርቶና አሁን ምን ይሆናል መለያት አለና አሁን ምን ያደርጋል መለያት አለና አካሌ ውቤ በድምፀ ምርዋዋ ተስተዋውቅ ማሪቱ ለገሰ ነበር። ለተቀበል የፈለክ መስሎኝ ነበር። አዲሱ
አድማውን
አሁን አድማጮች አሁን ርዕሰ ወሬዎችን ከአዲስ አበባ።
በምዕራብ ጎንደር ዞን በተለይ መተማ አካባቢ ሰሞኑን ሁከት ተፈጥሮ የሰው ህይወት እንደጠፋ ንብረትም እንደወደመ ታውቋል። ሁከቱን የፈጠሩት ጥቂት የፖለቲካ ጥቅመኞች ናቸው ይላሉ ሱዳን ድንበር ላይ የሚገኙ ተፈናቃዮች። ዛሬ የአካባቢው ጸጥታ የተረጋጋ ሁኔታ ላይ እንደሚገኝ የአማራ ክልል ኮሚሽነር ፖሊስ ኮሚሽነር ገልጠዋል። ካሜሩን ውስጥ የሚገኝ አንድ የፕሬስቢቴሪያን ባለስልጣን እንዳስታወቁት ዶክተሩን ጨምሮ ከትምህርት ቤት የተጠለፉት 79 ተማሪዎች ተለቀዋል። ጠለፋው በሜንዳ ከተባለችው ከተማ የተፈጸመው ባለፈው ሰኞ መሆኑ ይታወቃል። ሮይተርስ የዜና አውታር የተጠለፉት ሰዎች 79 አይደሉም 78 ናቸው ይላል። ይህም የሆነው በሮይተርስ ዘገባ መሰረት ጠላፊው ሰው ተማሪ የነበረ እናም እዚያው ከጠላፊዎቹ ጋር የቀረ ነው። ዶክተሩ መጠለፋቸው ግን ታውቋል። ዋሽንግተን ዲሲ ላይ የኃይል ሚዛን ተለውጧል። ይህም የሆነው ዛሬ ባለይቅርታ ትላንት በተካሄደው የዩናይትድ ስቴትስ አማካይ ዘመን ምርጫ መሆኑ ይታወቃል። በሚቀጥለው ዘገባችን ሰፊ ትንታኔ በዚህ ላይ ይኖረናል። በየመን የወደብ ከተማ ሀዲዳ ውስጥ በመንግስት ወታደሮችና በሽምቅ ተዋጊዎች መካከል ፍጥጫ ተፈጥሮ አጣብቂኝ ስለሚገኙትን የመናውያን ለማዳን የረድኤት ሰዎች እርዳታ ማስተላለፊያ ወይም ማቅረቢያ መንገድ እንዲዘጋጅላቸው መጠየቃቸው ታውቋል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ሐሙስ ኒውዮርክ ላይ ከአንድ ሰሜን ኮሪያ ባለስልጣን ጋር የሚገናኙበት ቀጠሮ ለሌላ ጊዜ መተላለፉ ታውቋል።
አድማጮች የሰዓቱን የዓለም ዜና ርዕሰ ወሬዎቹን ነበር የተከታተላችሁት። በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፍ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አስተናጋጆች አሉ አከበደና
አዲሱ አበበ ነን።
አሁን የሁለተኛውን አጋማሽ ሰፊ ክፍል የሚሸፍነው የአጋማሽ ዘመን ምርጫ ይሆናል። ተከታዩ ቅንብር ወደዚያው እናምራ። በዜናው እንደተቀመነው ዋሽንግተን ዲሲ ላይ አሁን የኃይል ሚዛኑ ተለውጧል። ትናንት በተካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ተቃዋሚው የዲሞክራቲክ ፓርቲ የሕግ መምሪያውን የበላይነት ተቆጣጥሯል። ሪፐብሊካኑ ግን በሕግ መወሰኛ ምክር ቤት ውስጥ የነበራቸውን አብላጫ መቀመጫ አስፍተዋል። የዚህን ምርጫ ውጤት በአንድ በኩል ለፕሬዚዳንት ዶናልድ ትራምፕ የከበደ ጡጫ ነው ቢባልም በሌላ በኩል ደግሞ አቋማቸው እንዳጠናከረላቸውም ይነገራል። ማንኛውም የዋሽንግተን የፖለቲካ ትንቅንቅ ለመጪዎቹ 2 ዓመታት ተባብሶ እንደሚቀጥል ብዙዎች ይገምታሉ። ዝርዝር ዘገባዎችንና የፖለቲካ ሳይንስ ምሁር ትንታኔ ያካተተው ሪፖርት ሰለሞን አባተ አቀናጅቶ እንዲህ ያቀርበዋል።
ዋና ከተማችን ላይ አዲስ ቀን ወጣ ብለዋል የሕግ መምሪያ ድላቸውን ዋሽንግተን ዲሲ በሚገኘው የዲሞክራቲክ ፓርቲው ጠቅላይ ጽሕፈት ቤት ውስጥ በተዘጋጀ ስነ ስርዓት ላይ ያወጁት የዲሞክራቶቹ መሪ ናንሲ ፔሎሲ።
We will have a responsibility to find our common ground where we can.
በጋራ መስራት በሚንችልባቸው መስኮች አብረን የመስራት በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል። ይሁን እንጂ የጋራ ሜዳ ለማግኘት መጣር አለብን። ዴሞክራቲክ የተወካዮች ምክር ቤት የሚያሰባስቡንን መፍትሄዎች ለመፈለግ ይሰራል። ምክንያቱም መከፋፈልን ስኪበቃን አይተናል።
በተወካዮች ምክር ቤቱ ውስጥ ያናሳዎቹ መሪ ሆነው ላለፉት 8 ዓመታት የቆዩት ፔሎሲ እንግዲህ የምክር ቤቱ አፈ ጉባኤ ሊሆኑ እየተጠበቀ ነው። ለዲሞክራቲክ ፓርቲው የኮንግረስ የበላይነት ካጎናጸፉት ፉክክሮች መካከል ከሪፐብሊካን ተቀማጭ ላይ ወንበሩን የነጠቁት ጄኒፈር ዌክስተን የተወዳደሩበት የቨርጂኒያ ምርጫ አንዱ ነው።
I've been saying since the beginning of this campaign that change is coming.
የምርጫ ከተጀመረ አንስቶ ለውጥ ወደ አሜሪካ እየመጣ ለውጥ ወደ ቨርጂኒያ የምርጫ ወረዳ እየመጣ እንደሆነ ስናገር ቆይቻለሁ። እናም ያ ለውጥ በዚህ ምሽት ደረሰ።
በሌላ በኩል ግን ለሕግ መወሰኛ ምክር ቤቱ በተካሄደው ትንቅንቅ ዲሞክራቶቹ አልቀናቸውም። እንዲያውም ከነባር ይዞታዎች ኖርዝ ዳኮታን፣ የሚዙሪን እና የኢንዲያናን መቀመጫዎቻቸውን በሪፐብሊካን ተቀናቃኞቻቸው ተነጥቀዋል። ሪፐብሊካኑ ማይክ ብራውን የኢንዲያናን ዴሞክራቲክ ፓርቲ የሴኔት መቀመጫ ነጥቀዋል።
We as conservatives being led by President Trump, we've got to prove why our way of thinking
እኛ በፕሬዝዳንት ዶናልድ ትራምፕ የምንመራ ወግ አጥባቂዎች የኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደሰራ ለምን ለቀሪው የአሜሪካ ክፍልም እንደሚሰራ ማሳየት አለብን።
ሪፐብሊካኑ የሕግ መወሰኛ ምክር ቤቱን መቆጣጣራቸው ፕሬዝዳንት ትራምፕን እንዳስደሰታቸው የዋይት ሃውስ ቃል አቀባይ ሳራ ሳንደርስ ተናግረዋል።
Most of the candidates that the president actually went and campaigned for and who embraced
ፕሬዝዳንቱ በአካል የተገኙ ከቀሰቀሷቸውና ፕሬዝዳንቱንም ከደገፉ ጮች የበዙት በዚህ ምሽት በጥሩ ሁኔታ ላይ ይገኛሉ። ለማንኛውም ግን በመጪው ጊዜ ወደ ሥራ ከመገባ ከማንም ጋር አብሮ ይሰራሉ።
ይህ በእንዲህ እንዳለ ሁለት ሴቶች በዩናይትድ ስቴትስ ፖለቲካ ውስጥ ታሪክ ሰርተዋል። በትናንትናው ምሽት ሶማሊያ አሜሪካዊቱ ኢላን ኦማር እና ፍልስጤም አሜሪካዊቱ ራሺዳ ታሊብ። ኢላን ኦማር ከሚኒሶታ፣ ራሺዳ ታሊብ ከሚሽጋን ከየተወዳደሩባቸው ወረዳዎች አሸንፈው እንግዲህ የዩናይትድ ስቴትስ ኮንግረስ የመጀመሪያዎቹ ሙስሊም ሴት አባላት የሆኑ የሕዝብ እንደራሴዎች ናቸው። ሪፖርተሮቻችን አብዱል አዚዝ ኦስማን ከአናፖሊስ ሚኒሶታ፣ ኬን ፈራቦ ከዲትሮይት ሚሽጋን ያጠናቀሯቸው ዘገባዎች አሉ። ቆንጅታየ ጨምቃ አዘጋጅታቸዋለች።
በትናንት ማክሰኞ ምርጫ ኢላን ኦማርን እና ራሺዳ ታሊብን ጨምሮ ብዙዎች ለመጀመሪያ ጊዜ ለውድድር የቀረቡ ሴት እጩዎች አሸንፈዋል። ከመካከላቸው ሁለቱ ኔቲቭ አሜሪካንስ ወይም ነባር አሜሪካውያት ናቸው። በተከላላው በመጪው ጥር ወር በሚከፈተው በአዲሱ ምክር ቤት 100 ሴት አባላት ቃለ መሃላ ላይ ፈጽማሉ። ይህም በራሱ በቁጥሩ ብዛት የመጀመሪያ ነው። ኢላን ኦማር እና ራሺዳ ታሊብ ኢሚግሬሽንንና የውጭ ፖሊሲን በመሳሰሉ ጉዳዮች የዩናይትድ ስቴትስን ፖሊሲዎች ለማስቀየር ተጽዕኖ እንዲያሳድሩ ከመራጮቻቸው ብዙ ተስፋ ተጥሎባቸዋል። የ36 ዓመቷ ኢላን ኦማር ታሪካዊ ድላቸውን ተከትሎ ትናንት ማታ ለደጋፊዎቻቸው ባደረጉት የደስታና የምስጋና ንግግር እንዲህ ብለዋል።
አልሐምዱሊላህ አልሐምዱሊላህ Thank you all for being here with us.
አልሐምዱሊላህ አልሐምዱሊላህ አብራችሁን ስለቆማችሁ አመሰግናለሁ።
እንዴት ያለ ግሩም ጉዞ ነው ያሳለፍነው። ዛሬ ተመረጭ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆሜያለሁ። ክፍለ ሀገራችን በኮንግረስ ነጭ ባልሆነ ሴት ደግሞም ሂጃብ በምትለብስ ሴት ሲወከል የመጀመሪያ፣ ስደተኛ ለዩናይትድ ስቴትስ ኮንግረስ አባልነት ሲመረጥ የመጀመሪያ ነኝ።
በዩናይትድ ስቴትስ ኮንግረስ የመጀመሪያ ሙስሊም አሜሪካዊት የሚለውን ታሪክ ደግሞ ከህቴ ከሚሽጋኗ ዴሞክራት ከራሺዳ ታሊብ ጋር ተጋርቻለሁ ብለዋል ኢላን ኦማር።
I did not run to be a first.
ነገር ግን የተወዳደርኩት የመጀመሪያ ለመሆን እንዳልነበረ ሁላችሁም ታውቃላችሁ። እኔ ወደዚህ ሀገር የመጣሁት የተስፋ ምድር መሆኗን እየሰማው ነው። በወረዳችን ዙሪያ ስመለከት ስለ አሜሪካ የተተረፈረፈ ጸጋ፣ ተስፋው ያልደረሳቸው ብዙዎች እንዳሉ ተረዳሁ።
የስደተኞች እና የሴቶች መብቶች እንዲከበሩ የአየር ንብረት ለውጥንም ጭምር ለመታገል እንደምሰራ ቃል ገባለሁ ብለዋል። ሚሽጋኗ ዲትሮይት ከተማ ውስጥ ለቀድሞዋ የክፍለ ግዛቱ ምክር ቤት አባል ለራሺዳ ታሊብ ድምጽ ሊሰጡ በዝናብና በንፋስ ሳይበገሩ ሰልፍ ይዘው ሲጠባበቁ ከነበሩት ውስጥ አንዱ የሚሽጋኑ መራጭ ዴቪድ ዋይት እኔ ድምጼን የምሰጣት ታሪክ ለመስራት ብዬ ሳይሆን ለውጥ እንዲመጣ ስለምፈልግ ነው ብለዋል።
Rashida represents everything that undermines those stereotypes. She doesn't just appeal.
Rashida ሰውን በቡድን ፈርጆ የማስቀመጥ አስተሳሰብ በጠቅላላ ፉርሽ መሆኑን የሚያሳዩ ሰው ናቸው። Rashida ተቀባይነት ያላቸው በሙስሊሙ ማህበረሰብ ዘንድ ብቻ አይደለም፣ በሌሎች ብዙዎችም ተወደዋል።
ሁለቱም ሙስሊም አሜሪካዊ ተመራጮች የተመረጡት በብዛት ዲሞክራቲክ ፓርቲውን በሚደግፉ የምርጫ ወረዳዎች ይሁን እንጂ ለራሺዳ ታሊብ ድምጻቸውን የሰጡ እነ አሊሰን ብሩክስን የመሳሰሉ መራጮች ይሄ ታሪክ እንደውም የዘገየ ነው ይላሉ።
It's crazy that 2018 and you know this could be
2018 ላይ ሆነን ይሄ ገና አሁን ለመጀመሪያ ጊዜ እውን መሆኑ ጉድ ነው። በኮንግረስ በመምሪያውም ሆነ በመወሰኛው ብዙ ሙስሊሞች አስፈልጉናል።
በዩናይትድ ስቴትስ ኮንግረስ ለማገልገል የመጀመሪያ ፍልስጤማዊት አሜሪካዊት የሆኑት የዲትሮይቷ ራሺዳ ታሊብ በምረጡኝ ዘመቻቸው ወቅት ፕሬዝዳንት ዶናልድ ትራምፕንና ያስተዳደራቸውን ፖሊሲ በሰላ መንገድ በመንቀፍ ይታወቃሉ። የምክር ቤት አባል ሲሆኑም ያን እንደማይቀይሩ ነው ቃል የገቡት።
It's never going to happen. It's just not in me. I think people
የማይሆነውን እኔ እንደዚህ አይነሱ አይደለሁም። ሰውም ቢሆን ለውጥ ስለምንፈልግ ነው ድምጻችንን የሰጠንሽ የሚለኝ መስለኛል።
ኢላና ማርም ጉዟችን እዚህ ላይ አይቆምም፣ አብረን ሆነን ለዲሞክራሲያችንና ክብር ለሆነው ነጻነታችን መታገል ይኖርብናል ብለዋል።
አመሰግናለሁ ቆንጂት። በነገራችን ላይ ከትውልደ ኤርትራ ወላጆች የተወለደው ጆዜፍ ንጉሴም ኮሎራዶ ግዛት ውስጥ በሁለተኛው ወረዳ ተወዳድሮ አሸንፏል።
Thank you, Governor-elect Polis, for your friendship. And I cannot wait to see the wonderful great things you will do for the state of Colorado. And then finally, to my parents, who are joined here on the stage with me, to Debasai and Azeb Nagus.
ተመራጭ አገረገዝ ጃሬድ ፖሊስ ለወዳጅነቱ አመሰግኖታለሁ። ለኮሎራዶ ግዛት የሚያከናውኑትን ስራ ለማየት ጓጉቻለሁ። በመጨረሻም ዛሬ በዚህ መድረክ ላይ አብረውኝ ያሉትን ወላጆቼን ደበሳይና አዜብ ንጉሴን ልጆቻቸውና የልጅ ልጆቻቸው ልጆች የተሻለ ህይወት እንድንኖር ስለከፈሉት መስዋዕትነት ላመሰግናቸው ፈልጋለሁ። ያለን ነርሱና ለኔ ህይወትን ለመስጠት ታግለው ባሸነፉ ኖሮ በዚህ ምሽት እዚህ አልገኝም ነበር።
አንድ ጥቁር አሜሪካዊ ከኮሎራዶ ለተወካዮች ምክር ቤት ሲያሸንፍ ጆ ንጉሴ የመጀመሪያው ሆኖ ሌላው ታሪክ ሰሪ ሆኗል። ስለ ምርጫው ሂደት በትናንትናው ምሽት አነጋግሬያቸው የነበሩት የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ እባክህ ለነዚህ ሰዎችም ለሌላውም የደስታ መልእክቴን አስተላልፍልኝ ብለውኛል።
እንኳን ደስ ያላችሁ ማለት ይገባል። አሜሪካን የሚያረጋትም አንዳንድ ተስፋ የሚያስቆርጡ ሁኔታዎች ቢኖሩም ቅሉ አቶ ሰለሞን የሚያስደስቱ ሁኔታዎች አሉ። አንድ ሰው ዘራሳይ ስደተኛ ሆኖ መጥቶ ሰውም ይሆንበት ሀብታም ይሆንበት ሀገር ያው ችግርን እንዳለ ሁሉ በነገር ሁሉም ሀብታም አይሆንም እንደምናውቀው ግን ቀንቶት የሚሆን አለ። በፖለቲካው ምድርም ይሃለና ራሺድ ታሊብ የዲትሮይትና ሚሽገን አካባቢ የመጀመሪያ ፍልስጤም ሴት አወዳድር አሸንፋለች። እንግዲህ ይሄ ነው በአሜሪካ ነው። ኢልሃን ኦማር ማሸነፍ ይችላል። ሚኒሶታ ሚኒያፖሊስ ሴንት ፖል አካባቢ የሶማሌ ሬፊጂ በጣነቱ አሜሪካ መጣች ሀገር ነው። አሜሪካ ኢዝ ዘ ላንድ ኦፍ ዘ impossible ቢሆንም is also the land of the possible ለማለት
ነው። ማይቻሉ ብዙ ነገሮች ቢኖሩም ሁሉም ነገር ደግሞ የሚቻልበትም ሀገር ነች ነው የሚባለው።
Absolutely እንደገና አሜሪካ ስንል ደግሞ በጣም ያልተነሳ ነገር አለ። ጆ ንጉሴ የሚባል ልጅ ወጣት ልጅ አሸንፏል። ጆ ንጉሴ ጆዘፍ ንጉሴ ነው ስሙ። እሱም ቡልደር እና ኮሎራዶ ኮሎራዶ ዲስትሪክት ሁለት ተወዳድሮ አሸንፏል። ይሄም ልጅ ከትራንስ ስደት የተወለደ ልጅ ነው። አበሻን እና ቡልደር እና ዛካባቢ ኢትዮጵያኖችም ለሰማኖችም ለሱም ቮት ሰጥቷል ከነጮቹም ከላቲኖቹም። ስለዚህ ልጅ መነሳት አለበት። ብዙ ጥሮ ግሯል ተከታታይ ያለ ሆኔ ያሸንፍ በቅቷል። እሱም እንግዲህ የመጀመሪያው አበሻ ልበል ስርዓት አሸናፊ ሆኗል። አሶን እንኳን ደስ አለ ማለት ይገባል ማለት ነው። እንግዲህ እኛም ወደፊት ኢትዮጵያኖች በተለይ ሲያትል፣ ሎስ አንጀለስ፣ ሺካጎ በየቦታው አትላንታ ብዙ ኢትዮጵያኖች አሉ። ቆርጦ እና ቆፍጠን ብሎ ተወዳደረ ለምሳሌ ያለህበት የኖርኩበት ብናይ እዛው ሜሪላንድ እዛው ቨርጂኒያ አካባቢ ፕሪንስ ጆርጅ ካውንቲ ሴንት ቻርልስ ካውንቲ ፎርት ዋሽንግተን አካባቢ ፌርፋክስ ካውንቲ አሌክሳንድሪያ ሲሪስ አሌክሳንድሪያ ይስል ተወዳድሮ አንድ ኢትዮጵያዊ አንድ አበሻ ኢትዮጵያም ሆነ አበሻም እዚህ ሀገር ሁላችንም ጥቁር ነን። ወደ አፍሪካ ቀረብ ሲምን አንተ ምንድን ነው የሚመጣው? አንተ ሶማሌ ነህ አንተ ኢትዮጵያዊ ኤርትራዊ የሚመጣው? እና እድልም እንዳለ ይሄ ሀገር ነው። ዝም ብሎ ብቻ ዝም ማለት ብቻ አይደለም። ቆራጥ ለሆነና ግዴ ላለውና ወጣትና ኢነርጄቲክ ለሆነና አልፔ ደ ሳክሪፋይስ የተፈለገውን ከፍዬ አደርጋለሁ ለሚል ሰው ማሸነፍ ይቻላል። ይሄው ያየን ነው። አስከፊ ነው ፖለቲካ። እርግጥ ፖለቲካ ጨዋታ ራስ ነው ብዙ ጊዜ። ነገር ግን ጠንካራ ለሆነ ሰው አሸንፎ እንትን ማለት ይችላል። አንድ የመጨረሻ አሌሃንድራ አሸንፋለች። አሌሃንድራ ብሮንክስ የተወለደች ናት። የ9 ዓመት የመጨረሻ ወጣት እሷ ናት። በጣም ዳይናሚክ እንደ ሹቲንግ ስታር ፎርዋርድ ኮከብ የምትቆጠር ወጣት ላቲኖ ዘር ያላት ፖርቶሪካን እና ላቲኖ ዘር ያላት ልጅ ናት። ይሄ ለእኔ ሞር ኢንትረስት ያደርጉኛል በተለይ ለአድማጮቻችን ለማለት ነው።
ዶክተር ብሩክ ለትንታኔ ይመለሳሉ። በሌላ በኩል ደግሞ ትናንት ምርጫው እየተካሄደ ሳለ ዩናይትድ ስቴትስ የተለያዩ ግዛቶች ውስጥ የሚኖሩና ድምጾቻቸውንም ሲሰጡ ወደ ነበሩ ትውልደ ኢትዮጵያ አሜሪካውያን እየደወለች ያነጋገረቻቸው መስታወት አራጋው ዛሬም ከምርጫ ውጤት በኋላ ያላቸውን ሐሳብ ለመጠየቅ ተመልሳ ነበር።
ስሜ ያደሳ ዘውገ ቦጃ አባላለሁ። ሲያትል ነው ምኖረው።
በእውነቱ ይሄኛው ምርጫ ታሪክ የሚያደርገው አንደኛ ከመቶ በላይ ሴቶች ወደ ኮንግረስ መሄድ የቻሉበት መሆኑ፣ ሁለተኛ ሁለት የሙስሊም እህቶቻችን ኮንግረሱ ውመን ሆኖ መመረጣቸው፣ እንደውም አንዷ ከሶማሌ አሜሪካ የመጣች ኢላን ኦማር የምትባል ሚነሶታ ውስጥ ያለች ከሪፊውጂ ቤት ወጣ እንግዲህ አሁን የአሜሪካን ኮንግረስ ውመን መሆን በቅታ የበቃችበት፣ እንደዚሁም ወንድማችን ከኤርትራ አንሴስተር የሆነ ኮንግረስ ኮሎራዶ ያሸንፍበት እና በጣም ብዙ አቶ ትራምፕ አድሚኒስትሬሽን ኢሚግሬሽን ላይ እና ያደረጓቸው ከነበሩት እንትኖች ውስጥ የወጡ ሰዎች ዛሬ ሀገሪቷን ሪፕሬዘንት ማድረግ መቻላቸው ይሄ በእውነቱ በጣም ትልቅ የማሸነፍ ነው ብዬ ገምታለሁ። እንደዚሁም ደግሞ ዲሞክራቶች የመሪነቱን ስልጣን ስለሚሰጣቸው ከዚህ በፊት ስንገምታቸው የነበሩት እንደ ታክስ ፔፐር የፕሬዚደንት ትራምፕ እንደዚሁም የኢንቨስቲጌሽኑን ሁሉም ነገር ላይ ህጋዊ የሆነና ባላንስ ያለው ነገር እንዲመጣ ያደርጋል ብዬ ገምታለሁ። እንግዲህ ይሄ የሚያሳየው ዋናው ነገር እያንዳንዱ ሰው ያለው ምርጫ ምን ያህል ኃይል እንዳለው እና ምርጫ አንድ ሰው ምን ያህል ሀገር መለወጥ እንደሚችል ከዚህ በላይ ማየት የሚያስችል ነገር ያለ አይመስለኝም። ምክንያቱም ከሁለት ቀን በፊት እዚህ ሀገር የተወለዱ ሰዎች ራሳቸው አሜሪካዊ እንዳይሆኑ የሚል ህግ ይወራበት በነበረ ሀገር አሁን ተመልሰው ከውጭ ሀገር የተወለዱ ሰዎች መልሰው ኮንግረስ ቀጥቶ ያን መለወጥ የሚችሉበት ሀገር ስለሆነ ምን ያህል አገር በምርጫ መለወጥ እንደሚችል እና መሳሪያና ጉልበት እንደማያስፈልገን ጉልበታችን ምርጫ መሆኑን የሚያሳይ ነው እና ለእኛ ትልቁ ትምህርት እሱ ነው። በምርጫ አገርን መለወጥ እንደሚቻል በኋላ ማሳየት ነው።
ስሜ የቲሳቱ እባላለሁኝ። እዚህ በቨርጂኒያ አካባቢ አሌክዛንድሪያ ውስጥ ነዋሪ ነኝ። የዚህ የምርጫ ውጤት እንግዲህ የምፈልገውን ነገር በልቤ እንዳገኝ ሞክሬያለሁኝ። በቃ ውጫው ውጤቱ መጥቷል። የዚህ ነገር ውጤቱ መጨረሻውን ማየት የምትፈልጊው ነገር በስራ የሚገኝ መሆኑን ብቻ ነው እዚህ ውስጥ ማሳየት የምፈልገው። በሀገራችንም ቢሆን የምንመኘውን ነገር መጣር እንዳለብን ነው። ወደዛ የሚወስደንን ጎዳና ላይ መግባትና መሞከር ነው ያለብን የሚለውን ለማሳየት ብቻ ነው አሁን በዚህ የምሞክረው።
ስሜ መስፍን ነጊያ ይባላል። የምኖረው ሚኒሶታ ነው። ስደተኛ እንደመሆኔ መጠን ስደተኞችን የሚነካ ጉዳይ በተመለከተ ብዙ ለውጦች ስላሉ እነዛን ለውጦች ደግሞ ሊያስተካክሉ የሚችሉት ዲሞክራቶች ስለሆኑ ዲሞክራቶች ኮንግረስን ኮንትሮል በማድረጋቸው ተደስቻለሁ። ኢልሃም ኦማር ትባላለች። ሶማሊያ ነው ኢሚግሬት አርጋ ስደት የመጣችው እዚህ እና ከዚህ በፊትም የዛሬ 2 ዓመት በተደረገው ምርጫ በስቴት ደረጃ በሚኒሶታ ኮንግረስ ውስጥ እያገለገለች ነበር። አሁን ኪት አሊሰን የተውን ቦታ ዲሞክራቶች ተመጣለች። ይህ በጣም ትልቅ ነገር ነው። ከሶማሊያ ብትሆንም ስደተኛ ነች። ስደተኞችን የሚነካ ነገር ሊያስተካክሉ የሚችሉት ባለጉዳዮቹ ናቸው እና እሷም እዛ ተመርጣ በመሄዷ ትልቅ ደስታ ነው የተሰማ ሁላችንም ማለት ነው። ከዛ በተጨማሪ ያው ሌሎች ስቴቶችም ኮሎራዶ ውስጥ ኤርትራዊ ተመርጧል። እሱም በጣም ትልቅ ነገር ነው። እንግዲህ የሚቀጥለው የኢትዮጵያውያን ነው ብዬ ነው ማበረታታው ፍላጎቱ ላላት ሰዎች።
ስሜ ተስፋ ኃይል ይባላለሁ። ሎስ አንጀለስ ኦቨር 30 ይርስ ነው የኖርኩት። ሎስ አንጀለስ መምረጥ በጣም ኢምፖርታንት ነው። ኢትዮጵያ ኮሚኒቲ ውስጥ ልክ ኢትዮጵያ ዋሽንግተን ከፍተኛ ሰው አለ። ምርጫውን ብንመለከትም ኢትዮጵያን በጣም ነው የሚሳተፍ። ምርጫው በጣም ጥሩ ነው፣ ለሪፊጂዎች በጣም ቆንጆ ነው ብዬ ነው የማምነው።
ሼክስፒር ፈይሳ እባላለሁኝ። ሲያትል ዋሽንግተን ስቴት ነው የምኖረው። በአብዛኛው በጣም ደስ ብሎኛል። ለእኔ በጣም የምፈልገው የነበረው የፖሊሶች እኛ አካባቢ ያሉ ፖሊሶች ከአሁን ወዲያ ሰው ላይ ከመተኮሳቸው በፊት ከሰው ጋር ሌላ አይነት ግብግብ ውስጥ ከመግባታቸው በፊት እና ጠብ ውስጥ ከመግባታቸው በፊት ሌሎች አይነት ትምህርቶችን እነዚህ አይነት ነገሮችን እንዴት አድርገው ጋብ ወይም ረገብ ማለት እንዳለባቸው እንዲማሩ የሚል ህግ አሳልፈናል እዚህ በምንኖርበት አካባቢ። እሱ በጣም ደስ ብሎኛል። ዋናው እሱ ነው። ሌላው ደግሞ በሀገር ደረጃ ያው የሚኒሶታ ውስጥ ኢልሃን ኡመር የምትባለዋ ኦማር ወይም ኡመር የምትባለት ሶማሊያ ተወላጅ የሆነች የዚህ ሀገር ዜጋ የሆነች ለህዝብ ተወካዮች ምክር ቤት አሸንፋለች። እዚህ እንግዲህ ያ የሚያሳየው ለእኛ ተስፋ ነው። ማሸነፏ እጅግ ደስ ብሎኛል። ዴሞክራቶች ደግሞ እኔም የምደግፋቸው ዴሞክራቶች ሀውስ ኦፍ ሬፕሬዘንታቲቭ ወይም ደግሞ የህዝብ ተወካዮች ምክር ቤትን በአብላጫነት መያዛቸውና ማሸነፋቸው ትልቅ ነገር ነው።
መስታወትንና ሀሳባቸውን ያካፈሉንን ላመስግንና የምዕራብ ዩናይትድ ስቴትስ ሪፖርተራችን ወደ ሆነው ወደ ዳንኤል አርጋው ደግሞ ላዙራችሁ። ሎስ አንጀለስ ነው የሚገኘው። በዚያ የቀድሞ ተወዳዳሪውን ቴድ ዳኘን አነጋግሯል።
የዩኤስ ዶክተር ፎር አፍሪካ መስራችና የአሜሪካ የቀድሞ ኮንግረስ ምክር ቤት ተወዳዳሪ አቶ ቴድ አለማየሁ፣ ስለ ጊዜ እጅግ አድርጌ አመሰግናለሁ። በትላንትናው ዕለት በዩናይትድ ስቴትስ የተወካዮች ምክር ቤትና የአካባቢ ባለስልጣናት ምርጫ ተካሂዶ ነበረ። አንተም ድምጽህን የሰጠኸው ለሪፐብሊካን ፓርቲ መሆኑን ሹክ ብለኸኛል እና በውጤቱ መሰረት ዲሞክራቲክ ፓርቲ የህዝብ ተወካዮች ምክር ቤቱን ሲይዙ ሪፐብሊካኑ ደግሞ የሴኔቱን አሊያም የህግ መወሰኛ ምክር ቤቱን አስቀርተዋል። የእነዚህ ሁለት ሀያላን የፖለቲካ ፓርቲ ውድድርን እንዴት ትገመግመዋለህ? በውጤቱስ ምን ተሰማ? እንደ አንድ የቀድሞ የአሜሪካ ኮንግረስ ተወዳዳሪ
እንግዲህ አመሰግናለሁ ይህን እድል ስለሰጠኝ ዳንኤል። ይሄ በጣም በጣም ከመጠን በላይ የሚያስደስትና ከተጠበቀው በላይ ህዝብ ያሳተፈ ምርጫ ነበረ። በሁለቱም አቅጣጫ በዴሞክራቲዎቹም በሪፐብሊካኖችም ደጋፊዎች በብዙ ሚሊዮን ከተጠበቀው በላይ ህዝብ የተሳተፈበት ትልቅ ምርጫ ነው። እንዲሁም አካሄዱም የፕሬዚዳንትነት ፉክክር ያለ እንደነበረ መስሎ ነበር ህዝቡ ሆ ብሎ ተነስቶ ምርጫውን ያካሄደው። ስለዚህ ይሄ በጣም ያስደንቅና በጣም ያስደስት ቀን ሆኖ ነው ያለው። በሰላም በተገመተው በኩል ነው ውጤቱ የመጣው።
አመሰግናለሁ ቴድ ዳኘን እና ዳንኤልን። ይህንን የ2018 የአማካይ ዘመን ምርጫ እንዴት አገኙት? ወደ ፕሮፌሰር ብሩክ ኃይሉ ትንታኔ ልመልሳችሁ።
እኔ እንደጠበኩት ነው። በትናንት ቃለ መጠይቅ ባደረክልኝ ለመተንበይ እንደሞከርኩት ተሳክቷል ማለት እችላለሁ። እሱም ዲሞክራቶች ያለምንም ጥርጥር የታችኛውን ቤት ማለት ሀውስ ኦፍ ሬፕሬዘንታቲቭስን መልሰው በእጃቸው እንደሚያስገቡ
የህግ መምሪያውን ማለት ነው።
የህግ መምሪያውን ህግ መወሰኛውን ሴኔቱን በተመለከተ ግን ማሸነፍ ስላቸው በጣም ጠባብ እንደሆነና እንደማያሸንፉ በሚል ነበር ነበይትሽና የጠበኩት ነው የሆነው። ወንበሩ ላይም ከ28 እስከ 35 ከ40 ይሄዳል የሚልም ትንበያ ነው ያደረኩት። ከሞላ ጎደል ተሳክቷል። እንዲያውም ገና ውጤታቸው ያለየላቸው በተለይ ምዕራብ አሜሪካ ወደ ካሊፎርኒያ ዌስት ኮስት ውጤቶች ገና እየመጡ ነው እና ዛሬ ቀን እስኪያልቅ እስኪጠናቀቅ ድረስ ተጨማሪ 5-6-7 ወንበር ዲሞክራቶች ሊያገኙ ይችላሉ ማለት ይችላሉ።
ይሄ ውጤት የታችኛው ምክር ቤት ወይም የህግ መምሪያው በዲሞክራቶቹ መያዙና ላላይ ምክር ቤቱ ወይም የህግ መወሰኛው በሪፐብሊካን ፓርቲው የበላይነት መያዙ በዩናይትድ ስቴትስ ፖለቲካ ውስጥ የሚኖረው አንድምታ ምንድነው? ጫናው ምን ይሆናል ብለው ያስባሉ?
ብዙ እንደምታ አለው። እንግዲህ ያለፉት 2 አመት ስናይ በዛሬ 2 አመት 2016 ምርጫ እንደ አውሮፓውያን ተቆጣጣሪ ሪፐብሊካኖቹ ጠቅልለው ነው በሙሉ ያዙ። ማለት ሶስቱንም ብራንች ማለት ይቻላል። ጁዲሻሪም የሚያዘነብለው ወደ ኮንሰርቫቲቭ ወጋትባቂ
ስለሆነ
ነው። እንደገና ሪፐብሊካኖቹ ፕሬዚደንሲውንም ተቆጣጠሩት፣ ዶናልድ ትራምፕ ተመረጡ። ሴኔቱንም ሆነ ላይኛውንም ሆነ ታችኛውንም ቤት እንደዚሁ መቆጣጠር ቻሉና በዛ የተነሳ ነው አሁን ፕሬዚደንት ትራምፕ አነሰም በዛም የፈለጉትን ማድረግ ይችላሉ ብል ማጋነን አይሆንም ሲያረጉ ነበር። አሁን ግን ያ ጨዋታ ተለውጦ ይቀራል ማለት ሃውስ ኦፍ ሪፕሬዘንታቲቭስ የህግ ምክር ቤቱ ታችኛው ቤት መምሪያው አሁን በሚገባ እሳቸው የሚያድርጉት የሚወስዱት እርምጃ በሙሉ ኮንትሮል የማድረግ ስልጣንን አላቸው ማለት ነውና አሁን ባላንሱ ሚዛኑ ተመለሰ ማለት ነው። ይሄም እንግዲህ የዲሞክራቲክ ነጻ ምርጫ ውጤት ነውና አሁን ለፕሬዝዳንት ትራምፕ በጣም ከባድ ጊዜያቸው እንደውም ችግራቸው ከዛሬ ጀመረ ብል ማጋነን አይሆንም።
አመሰግናለሁ ፕሮፌሰር ብሩክ። በዩናይትድ ስቴትስ የሰሞኑ ፖለቲካና መጪ አዝማሚያው ላይ በመጪ ቀናትም ሌሎች ዘገባዎችን ትንታኔዎችን እያያዝን እንመለሳለን። ለተጨማሪ በፌስቡክ ገጻችንና ዌብሳይታችን ላይ ይከተሉን።
አድማጮች ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። ቅድም ማሪቱን ሙሉን ሳናጫውት ነበር አዲሱ ያቋረጥነውና ጥቂት ደቂቃ እዚህ ግድም ተገኝቷል። ከአጋማሹ ምርጫ በኋላ ሌላ ፕሮግራም ሳይሆን ሙዚቃ የሚያጫውት ነው የተገኘው። ተወዳጁ ሚካኤል በላይነህ ነው
ጎበዝ።
እንታ ይሰኛል ርዕሱ። እስከ ማጠቃለያ ዜናው ያደርሰናል።
Then I'll fall.
ሚካኤል በላይነህ እናመሰግናለን። አድማጮች የማጠቃለያ ዜናው እናሰማለን። ዋሽንግተን ዲሲ ላይ የኃይል ሚዛን ተለወጠ። ትናንት በተካሄደው ዩናይት ስቴትስ አማካይ ዘመን ምርጫ ተቃዋሚው የዲሞክራቲክ ፓርቲ የህግ መምሪያውን በበላይነት ተቆጣጠረ። ሪፐብሊካኑ ግን በህግ መወሰኛው ምክር ቤት ውስጥ የነበራቸውን አብላጫ መቀመጫዎች አስፍተዋል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ሐሙስ ኒውዮርክ ውስጥ ከአንድ የሰሜን ኮሪያ ባለስልጣን ጋር እንደሚገናኙ የተያዘው ቀጠሮ ለሌላ ቀን መዛወሩ ተገለጠ። ስብሰባው በሌላ ቀን ነው የሚካሄደው ሲል የውጭ ጉዳይ ሚኒስትር ዛሬ ማለዳ ላይ ያወጣው መግለጫ አትቷል። በየመን ወደብ ከተማ ሆዲዳ ውስጥ በመንግስቱ ወታደሮችና ሽምቅ ተዋጊዎች መካከል ባለ ፍጥጫ አጣብቂኝ ውስጥ ለሚገኙ የመናውያን እርዳታ ለማድረስ ይቻል ዘንድ ዓለም አቀፉ የረድኤት ድርጅት የመተላለፊያ ኮሪደር መጠየቁ ተገለጠ። አድማጮች ለምሽቱ ያዝነውን በዚህ አበቃን። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።